የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፈውን የዛሬ አርብ መስከረም 25 2005 ዓ.ም ስርጭታችንን ይዘንላችሁ ቀርበናል።
ጁማአው ቢጫ ጁማአ ብለው ይቀለኛል። የለው ጁማአ ማለት ይቻላል። የዛሬው ቀን አጠቃላይ ከሶላት በኋላ የነበረው ሁኔታ አካባቢ በሙሉ ቢጫ በቢጫ ሆኖ ነበርና ይሄንን ለመንግስት ማስጠንቀቂያ የቢጫ ካርድ ከያለበት አቅጣጫ የተገኘው
በዛሬው የአዲስ አበባ ከጁማአ ሶላት ጋር የተያያዘ ሰልፍ ላይ ከተገኙ ሙስሊሞች አንዱን ድምጽ ነው የሰማችሁት።
Many people who have been confused or misinformed has joined this
በርካታ ሰዎች ግራ ተጋብተውና የተሳሳተ መረጃ ይዘው ሰልፉን የተቀላቀሉበት ሁኔታ ነው ያለው። መንግስት በሃይማኖት ጉዳዮች ቆጣልቃ አይገባም። በሕገ መንግስታችን እንደተደነገገው የሙስሊሞች ምርጫና በውስጥ ጉዳያቸው ጣልቃ መግባት አንችልም።
አሁን የተሰሙት ደግሞ የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ሚኒስትር ደኤታ አቶ ሽመልስ ከማል ናቸው። በአብይ ርዕስ ይመለሳሉ።
በለገጣፎ ለገዳዲ ፖሊስ 7 ሰዎችን አሰረ።
በኬንያ ፕሬዝዳንታዊ ምርጫ ውድድር ጠቅላይ ሚኒስትሩ ራይላ ኦዲንጋ በጥቂቱ የመሩ መሆናቸው ተሰማ የሚሉ ዜናዎችን ይዘናል።
እናስተናግዳችሁ አብረናችሁ የምናመሸው ሰሎሞን አባተና
ቆንጂት ታዬ ነን።
የምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸው ነች። ፕሮዲውሰሩ ኦታ ቸርኖፍ ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ጃን ድራይደን በስቱዲዮ 14 የስርጭት መሳሪያዎች ላይ አለ። ከዜናና ከትንታኔዎቹ በተጨማሪ ሌሎችም ቅንብሮች አሉን። አብራችሁን ቆዩ። አሁን የሰዓቱን የዓለም ዜና እናሰማችሁ።
በለገጣፎና በለገዳዲ ከተማ ፖሊስ 7 ሰዎችን በቁጥጥር ስር ማዋሉ ታወቀ። እነዚህን ሰዎች ፖሊስ ያሰረበት ምክንያት በትክክል ባይታወቅም በትናንትናው ምሽት የቪኦኤ የአማርኛው ቋንቋ ስርጭት መሬታችንን በውክቢያና በማስገደድ በርካሽ እንድንሸጥ ተገደናል ከሚሉ የአካባቢው ነዋሪዎች ጋር ያደረገው ቃለ ምልልስ ጋር ሳይያያዝ እንዳልቀረ ይገመታል። መለስካቸው አመሃ ስለ ዛሬው እስራት አጭር ዜና አድርሶናል።
ይህ ዘገባ እስከተጠናቀቀበት ጊዜ ድረስ ፖሊስ 7 የከተማዋን ነዋሪዎች በቁጥጥር ስር አውሏል። አሁን በፖሊስ ቁጥጥር ስር የሚገኙት አቶ መኮንን ተስፋዬ፣ አቶ ገመች ወርቁ፣ አቶ ሲሳይ ለማ፣ አቶ ጌታቸው ተፈራ፣ አቶ ድሪባ ጉዳ፣ አቶ ምትኩ ንጉሱና አቶ እንዳልካቸው መንግስቱ የተባሉ ሰዎች ናቸው። የቅርብ ምንጮች ለቪኦኤ ዛሬ እንዳስታወቁት ፖሊስ ሰዎችን በቁጥጥር ስር ማድረግ የጀመረው ገና ከጠዋቱ 2 ሰዓት በፊት እንደነበረና የመያዣውን ትዕዛዝ ከፍርድ ቤት ትናንት እንዳወጣ ይገመታል። ፖሊስ የተሳሪዎችን ቤት የመበርበር ትዕዛዝ ያልያዘ ቢሆንም የሁሉንም ቤቶች መበርበሩን የአይን እማኞች ለቪኦኤ ገልጸዋል። በብርበራ ከተወሰዱት ሰነዶች መካከልም ወደ 900 የሚጠጉ የለገጣፎ ለገዳዲ ነዋሪዎች የመኖሪያ ቤት ይዞታ ማረጋገጫ ካርታ እንዲሰጣቸው አቤት ያሉበት ዝርዝር እንደሚገኝ ታውቋል። የከተማዋ ፍርድ ቤት ዳኛ በፖሊስ ጣቢያው ተገኝተው እንደነበረና ታሳሪዎቹን እንዳነጋገሩ በስፍራው የነበሩ ምንጮች ተናግረዋል። በቁጥጥር ስር የሚገኙት ሰዎች የዋስ መብታቸው ተጠብቆ እንዲፈቱ ቢጠይቁም እንዳልተፈቀደላቸው ታውቋል። ዳኛው አቃቤ ሕግ ጉዳዩን አጣርቶ ማክሰኞ መስከረም 29 ቀን 2005 ዓ.ም ፍርድ ቤት እንዲያቀርባቸው ትዕዛዝ ሰጥተዋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኬንያ በሚካሄደው የፕሬዝደንታዊ ምርጫ ውድድር ጠቅላይ ሚኒስትር ራይላ ኦዲንጋ በትንሹ እየቀደሙ መሆናቸውን አንድ አዲስ የድምፅ መለኪያ ሰንጠረዥ አመልክቷል። ፕሬዝደንታዊው ምርጫ የሚካሄደው ከአምስት ወራት በኋላ ሲሆን ግልጽ በሆነ መንገድ ልቆ የወጣ ተወዳዳሪ እንዳልታየ የምስራቅ አፍሪካ ዘጋቢያችን ጌብ ጃስሎ ጠቁመዋል። ዝርዝሩን አዳነች ፍስሐ ታቀርበዋለች።
ዋናው መሰረቱ ዩናይትድ ስቴትስ የሆነው የድምፅ መለኪያ አገልግሎት ያወጣው አዲስ አሃዝ ከ18 ዓመት ዕድሜ በላይ ከሆኑት ኬንያውያን 28.6 ከመቶ ጠቅላይ ሚኒስትር ራይላ ኦዲንጋ ፕሬዚደንት እንዲሆኑ እንደሚፈልጉ አመልክቷል። ቅርብ ተወዳዳሪያቸው የሆኑት ምክትል ጠቅላይ ሚኒስትር ኡሁሩ ኬንያታ የ21.5 ከመቶ ድጋፍ እንዳላቸው አሃዙ ጠቁሟል። የክልላዊ የድምፅ ጥናት ዳይሬክተር ባብ ቶርቶራ ዛሬ ናይሮቢ ሆነው ሲናገሩ ውድድሩ እየተቀራረበ ነው ብለዋል።
But what happens if you now restrict it to those Kenyans that are telling us that they're registered to vote right now. Then the picture changes a little bit, and the Prime Minister and the Deputy Prime Minister now are statistically tied.
Uganda, Hamsanya Amatinas Annet Balwan, Bemikatlo Samment, Bemetakabrebatok, Tietak almost Elfuchendai Kahedu, Mungustutrat Yadaragano Silu, one now Yagaritu Takaomi Maritanagaru. Takaomi Umariu, Biza Kiza BCJ, in Nitanagarut, Bekampala, Tnant Hamus, Bezis Amentelo Tenyagze Polisuchkan Nagaro, Casaracho Bohalano. Kiza, Menum Kissai Messerat Bacho Telekal, BCJ, VOA, Besatut Kal, Baunu, Gize, Bzuhanu, Yagaritu, His Biminoro, Bekafad in Natsulona, Hagaritus Lalich Baturita, Kubraba Al Saihuni has himself Lamadrek, Takami Mariuch Bamak, Adlina Chobloal, Honum Mungstu Selfun Lamascom Yomokarano Silasra de Toal, Ye President Yoere Museveni Cafetania Makari, Kirunda Kibe. Kibejinda, Baba Kulacho, Turk Awami, Gora, Ber Kampala, Yenik Kabele, Hukat, Yakalakal self, Lamakaid, Ak Adwal Silu and Jilawal.
Sost Kenyawian Azantuch, Ber Mau Mau, Erek, Nyagazaz, Amas Zaman, Tafas Mobana, Lalut, Yamasak Ay Tagbar, Ber Britannia Mangustalaim Kismamasratachon, and Digafupet, Ye Britannia for debate by Yino Lachual, Bahunu Gizebas about Chuna Samaneo to Yermake Lustialu Tazantu, and the Europeana Cotat Erbashizet Emoto Hamsau, Chu, Ye Britannia Kanyagaji Makonenoch, Amazon Lama Fensilu, Ye Hailena, Wasibawim, the Gatchemer, Adresopenal Noyalut. Britannia, Tafas Moali Tabalut, the Gatuch, good day, Kenyan as Anatuan Baganya Chibet, Beshizet Emato Silsa Sost, Letter Cabal Mangus, the Tazauro Albamalet, Kisula Masco, Mukara, the Ganaber. Ye Balafo Amet, Takabaina Seata, Dagmo, good day, Rajim Gizie, Eko Yeselhone, Fethawi, Yefertid at Lamas Fetzem, Adagatihonal, Yemil Cricker, Amet Touch. Zari Tadia, Ye Britannia at the Glyfer debate, Bahula Tumoganoch Bakul, Gils Masra George Selalu, Fethawi Hidat Makanao and Yichal Alba Mallet, Daniel, Richard Combe, and Dick at Bayino, Ye Britannia, which you good day, Minister, Yigwan and the Lalansil, Astauguan.
Behaimano Tawi Gitchim Tawakawa in Nigeria to Katama Kaduna, Zare Arb, Bandiagarat Alat, Yam, Balam Zuriatak almost Bekasakasos Araslim and Navidio Lai, Bandin Natono, Yetak almost Selfader Gaal. Yahimano Tmario Chusin Nagaru, Video and Demitalut Tanagro, Nagargan, Bola Tuaganoch Makakel, Zamanatis Lakon Gitchet Lamak Tamira Dalbelo, Tesfand the Mader Google Dal. Zario tut, Yemibazut Muslimochionu, Bizochu has be Christiana Batuch, Muslimoch Bichaba Minor Batakaba Bisalfunta Kalaklawal, and the Natachin Lemaglesena, Ulatumoganoch, Manachonum, Haimanuti Mewar Tagbar, and the Mnkawam Lemaglesnutano Blawal.
Belila Africa Zena, Berdabu Africa, Rosenberg Katama, Polisoch, Yetak almost self Lamabatan, Bergomat Yitana, Aslak Ashgas Tatak Mobo, Sodutermija, and Yamadan Saratanyam, Gedalutageltual. Yanglizen Nai America, Ye Platinum Madden Auch of Saratanya, but Polisochuna, Yetak almost self and Yuchitwak, Polis Betokosot Yitin Datamata, Tak Ami Mariochina, Yamadan Saratan Yuchgeltual. And Danduchu, Tak Ami Marioch, Polisoch Yetakosu. የውነቱን ጥይት ነው ሲሉ ሌሎች ደግሞ የተተኮሰው የጎማ ጥይት ነው ነው ያሉት ፖሊሶች የተባለውን አላረጋገጡም ነገር ግን በግጭቱ ቦታ አስከሬን ተገኝቶ የቀረቡትን ሪፖርቶች እየመረመርን ነው ብለዋል ይሄኛው የማደን ስፍራ በማርኪና ከተማ ከመገኘውና በቅርቡ 34 ሰራተኞች ከተገደሉበት የፕላቲነም ማዕድን ማውጫ ብዙም የሚርቅ አይደለም
Yizena Bakata Timitala Felachu, Washington DC Kamiganyo, Ya Americ Adams, Radio Tabiano. Ye United States President Barack Obama na Republican Utafokakariacho Mitramni, Yahagaritun Yesra at Kutur Ketabako Babeletak and Sobasayo at DC Metani Habt Report to set Agabat Amdoal. Zari Faihono at this report, Bamaskaramori, Yesra at Natumetan, with a Sabat Netabsement Kamato, Moradunasa Yesion, Barba Araturatus Kasement Kamato Betach, Seward. ይህ የመጀመሪያ ጊዜ መሆኑ ነው ሚስተር ራምኒ ሪፖርቱ እንደወጣ ወዲያውኑ በሰጡት ቃል ይህ እውነተኛ ማንሰራራት አይደለም ብለዋል በኋላ ደግሞ ፕሬዝዳንት ኦባማ በቨርጂኒያ ግዛት ለደጋፊዎቻቸው ባሰሙት ንግግር ይህ ዜና የሚያሳየው የሀገሪቱ በትክክለኛ አቅጣጫ መጓዝ መሆኑን ገልጸዋል ይህንን ያህል ከተጓዝም በኋላ ወደ ኋላ እንመለስም ብለዋል ኦባማ።
በመጨረሻም የቱርክ ኃይሎች በዚህ ሳምንት ሰዎች የተገደሉበት ጥቃት የደረሰበትን ከሶሪያ የሚያዋስን አካባቢ ተዘዋውረው እየጠበቁ ናቸው። ጥበቃው የተጀመረው የቱርክ ኃይሎች ሶሪያ ድንበር ውስጥ ያሉ ኢላማዎችን ባዳፍኔ ከደበደቡና የሀገራቸው ምክር ቤት አስፈላጊ ሆኖ በሚገኝበት ጊዜ ድንበር ተሻጋሪ ጥቃቱ እንዲቀጥል መፍቀዱን ተከትሎ ነው። የቱርክ ኃይሎች ሶሪያ ውስጥ ያዳፍኔ ድብደባውን ያደረሱት ሶሪያ ድንበር ተሻግራ ስታበቃ አክካኬል በምትባለው የቱርክ ከተማ ከትናንት በስቲያ ረቡዕ ባደረሰችው ጥቃት 5 ሰዎች ከተገደሉ በኋላ ነው። ትናንትና የተባበሩት መንግስታት የጸጥታው ምክር ቤት የሶሪያን ድንበር ተሻጋሪ ጥቃት አውግዞታል። ድርጊቱ የሚያሳየው የሶሪያው ቀውስ በአጎራባቾቿ ጸጥታና በአጠቃላዩም በክልሉ ሰላምና መረጋጋት ላይ ያለውን ከባድ አንድምታ ነው ሲል አስቀምጦታል። አድማጮች፣ ለዚህ ሰዓት ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ12140 በ13570 እና በ13870 ኪሎ ሄርትስ እንዲሁም በ25 ሜትር ባንድ በ11905 እና በ11925 ኪሎ ሄርትስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መስከረም 25 2005 ዓ.ም ምሽት ፕሮግራም ነው። አሁን ከምሽቱ ዘገባዎች አንዱን ቀንጨባ እናሰማችሁ።
101 ምክንያቶች አሉት አንድ ሰው መጻፍ የሚያነብበት። በራስህ ትተማመናለህ፣ ዕውቀትህ ይሰፋል፣ ቋንቋን ታሻሽላለህ፣ ወላጆችህን ታስደስታለህ። የሚያነብ ሰው አስተያየት መስጠት ይችላል፣ ማስጨነቅም ይችላል።
አቶ አህመዲን ሙሐመድ ናስር ይባላሉ። የዛሬ የአጥቢያ ኮከብ እንግዳችን ናቸው። ከእርሳቸው ጋር የተደረገ ቃለ ምልልስ በሁለተኛው የፕሮግራማችን አጋማሽ ይቀርባል። አሁን በዛሬው የሙስሊሙ ማህበረሰብ ሰልፍ ላይ ወደሚያተኩረው የዕለቱ አብይ ርዕስ እናልፋለን።
የኢትዮጵያ ሙስሊሞች የፊታችን እሁድ የሚካሄደውን የእስልምና ጉዳዮች ጠቅላይ ምክር ቤት ምርጫ በመቃወም ዛሬ ዋና ከተማዋ አዲስ አበባ ውስጥ ተቃውሞ አሰምተዋል። ማርታ ቫንደር ቮልፍ ለቪኦኤ ስትዘግብ ብዙ ሙስሊሞች መንግስት በምርጫዎቹ ጣልቃ እየገባ ነው ብለው እንደሚያምኑ ጠቅሳለች። ሰሎሞን ክፍሌ ዝርዝሩን ያቀርበዋል።
የኢትዮጵያ ሙስሊሞች የፊታችን እሁድ አዲስ የእስልምና ጉዳዮች ጠቅላይ ምክር ቤት ምርጫ ያካሂዳሉ። መንግስት በምክር ቤቱ ላይ ተጽዕኖ ለማሳደር ይሞክራል ተብሎ ስለሚታመን ግን ምርጫው የብዙ የእምነቱ ተከታዮችን ተቃውሞ ቀስቅሷል። ዛሬ ጠዋት ከአርብ ጸሎት በኋላ በአዲስ አበባው ታላቁ የአንዋር መስጊድ ተቃውሞ ተካሂዷል። ምዕመናኑ ለመንግሥት ማስጠንቀቂያ ምልክት ነው የተባለ ቢጫ ወረቀቶችን ሲያውለበልቡም ታይቷል። ለሀያ ደቂቃ ያህልም ድምፃቸውን ከፍ አድርገው አሰምተዋል። ድምፃችን ይሰማ፣ የታሰሩ መሪዎቻችን ይፈቱ የሚል መፈክሮችን ነበር የሚያሰሙት። በተቃውሞው ወቅትና ከዚያም በኋላ በርካታ ሙስሊሞች ወደ ፖሊስ ጣቢያ ተወስደዋል። ከአስር ወራት ገደማ በፊት ተቃውሞው የበረታው አንዳንድ ሙስሊሞች መንግሥት አልአባሽ የተባለ ከሊባኖስ የመጣ የእስልምና እምነት በማስተዋወቅ በሃይማኖት ጉዳዮች ጣልቃ ለመግባት ይሞክራል ሲሉ ከከሰሱ በኋላ ነው። ከዚህ ቀደም በተካሄዱ የተቃውሞ ሰልፎች ተይዘው የታሰሩ ከአንድ መቶ በላይ ሰዎች ሲኖሩ አሁንም አብዛኞቹ እንዳልተፈቱ ይታመናል። የመንግሥቱ ቃል አቀባይ አቶ ሽመልስ ከማል አብዛኞቹ ተቃዋሚዎች ስለ ሁኔታው የተሳሳተ መረጃ ተሰጥቷቸዋል ይላሉ።
Many people who have been confused or misinformed has joined this
በርካታ ሰዎች ግራ ተጋብተውና የተሳሳተ መረጃ ይዘው ሰልፉን የተቀላቀሉበት ሁኔታ ነው ያለው። መንግስት በሃይማኖት ጉዳዮች ቆጣልቃ አይገባም። በሕገ መንግስታችን እንደተደነገገው የሙስሊሞች ምርጫና በውስጥ ጉዳያቸው ጣልቃ መግባት አንችልም።
አቶ ሽመልስ አክለውም መንግስት በሃይማኖት ጉዳይ ጣልቃ ይገባል የሚለው ክስ ጽንፈኛ ቡድኖች የጀመሩት ነው ብለዋል።
This extremist groups in Ethiopia try to exploit this situation.
በኢትዮጵያ የሚገኙ አንዳንድ አክራሪ ቡድኖች የተፈጠረውን አጋጣሚ በመጠቀም የተደበቀ ዓላማ ይዘው ሲንቀሳቀሱ አስተውለናል። የእስልምና ሃይማኖትን ከኢትዮጵያ ምድር ለማጥፋት መንግስት በተቋማቱ ዘመቻ ይዟል እያሉ ይወነጅላሉ። የአገሪቱ የልማት ስራዎችም እስልምናን ለመጨቆን ያለው ናቸው ሲሉም ይሰማሉ። እነዚህ መሰረት ሌላቸው የሜዳ ወሬዎች ናቸው።
አንዳንድ ሙስሊሞች ከነገ በስቲያ እሁድ በሚካሄደው ምርጫ እንዲሳተፉ ጫና እየተደረገባቸው መሆኑን ሲናገሩ ያካባቢ ባለስልጣናት ከቤት ቤት እየተዘዋወሩ መሆናቸውን በመግለጽ ነው። ሙስሊሞች በመስጊዶች ሳይሆን ምርጫዎቹን በቀበሌዎች እንዲያካሂዱ ሲደረግም ለመጀመሪያ ጊዜ ነው ተብሏል። የየቀበሌው ተጠሪዎችም በመርጫው ያለ መሳተፍ ዋጋ እንደሚያስከፍል ለሙስሊማኑ ማስጠንቀቂያ ይሰጣሉ ተብሏል። አቶ ሽመልስ ግን እነዚህ ክሶች ሐሰትና ይልቅስ ሙስሊም ህብረተሰቡን ያስፈራሩ ያሉት ይበልጥ ስልጣን ፈላጊ የሆኑ ጽንፈኛ ቡድኖች ናቸው ብለዋል።
Controlling such an institution would help to legitimize
የሃይማኖት ተቋሙን በመቆጣጠር እምነቱን ተገን ያደረጉ ተግባራትን ለማራመድ ይፈልጋሉ።
የእስልምና ጉዳዮች ጉባኤ አባላት በጉዳዩ ላይ አስተያየት አለመስጠቱን መርጠዋል። ኢትዮጵያ ብዙ ጊዜ የተለያዩ እምነት ተከታዮች በሰላም አብረው የሚኖሩባት ሀገር በመሆኗ ትወደሳለች። በመንግስቱ ስታቲስቲክስ መሰረት አብዛኛው ኢትዮጵያዊ የክርስትና እምነት ተከታይ ሲሆን ከህዝቡ 1/3 ሙስሊም ነው።
ይሄ ሰልፍ የተካሄደው በአዲስ አበባና በሌሎችም ከተሞች መሆኑ የተሰማ ሲሆን በአዲስ አበባው አንዋር መስጊድ የተገኙት በብዙ ሺዎች የሚቆጠሩ ሰልፈኞች ቢጫ ካርድ ይዘው ዋ ዋ ይሉ እንደነበረ ታውቋል። በሰልፉ መካከል የነበረ አንድ ሙስሊም ምእመን አግኝቼ ከጥቂት ደቂቃዎች በፊት አነጋግሬያለሁ። የዛሬውን ሁኔታ በማስረዳት ጀምራለሁ።
የዛሬው ቀን የነበረው የጁማአ ስግደት መጅሊስና መንግስት በጋራ በመሆን ባዘጋጁት ምርጫ ላይ ህብረተሰቡ ያልተቀበለው መሆኑን ለማሳየትና የተዘጋጀ የተቃውሞ ፕሮግራም ነበረ። ለዚህም በማሰብ በተደጋጋሚ በተለያዩ አጋጣሚዎች ይህንን ምርጫ በተመለከተ ህገወጥ መሆኑን ለማሳወቅ ብዙ ጥረቶች ተደርገዋል። ከመጀመሪያው ጀምሮ ይህ የተቃውሞ እንቅስቃሴ ከተነሳበት ጊዜ ጀምሮ ኮሚቴዎች ተመርጠው መንግስትን ቀርቦ በማናገር ህገወጥ መጅሊስ እንዳለ እሱንም ህጋዊ በሆነ ህብረተሰቡ በሚፈልገው መልኩ ዲሞክራሲያዊ እስላማዊ በሆነ ምርጫ እንዲተካ ለማድረግ ብዙ ጥረት ተደርጓል። ግን ያ ሁሉ ግምት ውስጥ ሳይገባ ህዝቡ የመረጣቸው ኮሚቴዎቻችን በእስር ላይና በእንግልት በከፍተኛ ስቃይ ላይ ባሉበት ሁኔታ ይህንን ህገወጥ ምርጫ ለማድረግ እሁድ ቀነ ቀጠሮ ተይዟል። እንግዲህ ምናልባት እርግጠኛ ባልሆንም ምን ያህል ሰው እንደተመዘገበ፣ ምን ያህል ሰው እንደተሳተፈ ይህንን ነገር አሁን ላይ ሆኜ ማስታወቅ የተሟላ መረጃ ባይኖረኝም ግን ቁጥሩ ትንሽ የሚባል ህብረተሰብ እንደተመዘገበ እስካሁን ነው የተሰማው ሁኔታ። ስለዚህ ይህንን ህገ ወጥ የሆነ አካሄድ ግልጽ የሆነ ጣልቃ ገብነት ለመቃወም በሚል የዛሬው ፕሮግራም ተዘጋጅቷል። ከዚህ በላይ ለመንግስት ማስጠንቀቂያ ጁማአውም ቢጫ ጁማአ ብለው ይቀለኛል። አጠቃላይ ከሶላት በኋላ የነበረው ሁኔታ አካባቢው በሙሉ ቢጫ በቢጫ ሆኖ ነበርና ይሄንን ለመንግስት ማስጠንቀቂያ የቢጫ ማስጠንቀቂያ ካርድ እንዲሰጠው በማለት ነበረ ህብረተሰቡ ከያለበት አቅጣጫ የተገኘው።
ምን ማለታችሁ ነው ማስጠንቀቂያ ስትሉና ቢጫ ካርድ ስትሉ?
ከዚህ በኋላ አንድ ስቴፕ ተቃውሟችንን እያጠነከርን መተናል ለማለት ነው። መንግስት ራሱን እየሰራ ያለውን ነገር ቆም ብሎ እንዳስብና እንዲያስተካክል ለማድረግ ቢጫ ካርድ አሳይተናል። የመጀመሪያ ማስጠንቀቂያ ነው። ፋውል ሰርተሃል፣ ከዚህ በኋላ የሚመጣው ነገር የባሰ ነው፣ ለህዝብም ለሀገርም የሚጠቅም ነገር እንደ መንግስት መሰራትና መታሰብ አለበት። አሁን የተያዘው አካሄድ አንድን ወገን ወይም በጣም ጥቂቶችን ግፋ ካለም ግለሰቦችን ለመጥቀም ወይም ለማሰብ ከዛ ባለፈም እንደሚባለውም ከሆነ እስልምናን ለመጉዳት የመጣ አካሄድ እስከሆነ ድረስ ይህንን አካሄድ አያዋጣም፣ አያዛልቅም፣ ሰላምን አያመጣም እና እዚህ ጋር ቆም ብለህ እንድታሰብ፣ እዚህ በኋላ ሌላ ችግር ሊፈጠር ይችላል የሚል ማስጠንቀቂያ ነው የዛሬው የተቃውሞ እንቅስቃሴ የነበረው።
እና ያ የሚሉን ችግር ምን ሊሆን ይችላል?
ይሄ ትንሽ ለእኔ የሚከብደኝ ነገር ነው የሚሆነው። ምክንያቱም አሁን እየተሰራ ያለው ነገር ህዝብን የሚያስቆጣ ህዝብን የሚያበሳጭ ድርጊት ነው። ስለዚህ ይህን ህዝብን የሚያስቆጣ ስራ ወዴት ሊያደርስ እንደሚችል መገመት ይከብደኛል። ስለዚህ ከዚህ በኋላ ያለው እንቅስቃሴ ህዝቡ ነው የሚያውቀው እንጂ እኔ በግሌ እንዲህ ነው ብዬ ልገምተው አልችልም። ግን ግለሰቦች በግልፍተኝነት እና በስሜታዊነት እየመሩት ያለ አካሄድ ያለ ነው የሚመስለው እንጂ በትክክል ከአንድ አገርን አስተዳድራለሁ ከሚል መንግስት የሚጠበቅ ተግባር አይደለም እየተስተዋለ ያለው።
ያስቀመጣችሁት የጊዜ ገደብ አለ?
የሚመራ አካል አለ። ያ ተቃውሞን የሚመራ አካል የሚያውቀውና የሚመልሰው ነው የሚሆነው።
ኢትዮጵያ መቼም የብዙ እምነቶች ሀገር ነችና ችግር ቢፈጠር እንደዚህ አይነት ሁኔታ ወደ ሌሎች እምነት ተከታዮች የሚዛመት ይመስሎታል?
የኢትዮጵያን ህዝብ እናውቀዋለን። እርስ በርስ ተቻችሎ ተከባብሮ ተዋዶ የሚኖር ህብረተሰብ ነው። በእርግጥ ከአሁን በፊት እርስ በርስ የነበሩ ግጭቶች አልተነሱም ማለት አይቻልም፣ ተነስተዋል። ግን እነዛ ግጭቶች በምን መልኩ ተነሱ የሚለው ነገር ግን መታየት ያለበትና መጤን ያለበት ነገር ነው። አይ ቲንክ ትክክለኛ ሶሉሽን ለማምጣትም የአንድን ችግር መነሻ ማጤን መመርመርና የችግሩን መንስኤ ማድረግ ጥሩ ነው ይመስለኛል። ከዚያ ውጪ አሁን ባለው ሲትዌሽን የሃይማኖት ግጭት ይነሳል ብሎ መገመት አይቻልም፣ አይነሳምም። ግን እኔ እንደምጠረጥረው ከአሁን በፊትም ብዙ ሙከራዎች እንደተደረጉ አውቃለሁ። መንግስት ይሄን ነገር እንዲነሳ አያደርግም ብዬ ግን አልገምትም። ምክንያቱም የሃይማኖቶቹ ስስብልቶች ይታወቃሉ። እነዚያን ስስብልት መኮርኮር ነው። ከዛ በኋላ የሚፈጠረው ነገር ራሱ መራጋቢ ሆኖ ይቀጥልበትና መጨረሻ ላይ የሚፈልገውን አይነት የፖለቲካ ፍጆታ መዋል ይችላል ማለት ነው። ስለዚህ በህብረተሰቡ በሃይማኖቶቹ መካከል ምንም አይነት ችግር ይፈጠራል የሚል ግምት የለኝም። አጋጣሚ ተጠቅመው የራሳቸውን የፖለቲካ ፍጆታ ማሳካት የሚፈልጉ አካላት ግን አይጠቀሙበትም ለማለት ይከብዳል።
አሁን በተጨባጭ በእጃችሁ ላይ ያሉ እነዚህን ካርዶች ሁሉ እያነሳችኋቸው ያላችሁ ጥያቄዎችን ባጭሩ ይንገሩኝ።
አንደኛ ምርጫው ህገወጥ ነው። እኛ የጠየቅነው ምርጫ ሙስሊሙን ህብረተሰብ ሙሉ በሙሉ ያሳተፈ፣ ሃይማኖታዊነቱ የተላበሰ፣ ግልጽና ተጠያቂነትን ያሰፈነ አሰራርን የተከተለ ምርጫ እንዲከናወን ነው። ይሄ አልሆነም። አሁን እየተደረገ ያለው ህገወጥ ምርጫ ሙስሊሙ የማይመለከተው ስለሆነ ይሄ ህገወጥ ምርጫ አይወክለንም፣ መቆም አለበት። ሌላው የታሰሩ ኮሚቴዎቻችን አሉ። እነሱ ከባድ ስቃይ ላይ ነው ያሉት። በነጻ እንዲለቀቁ እንፈልጋለን። ከዚያ በተጨማሪ ደግሞ አሁንም መጀመሪያም ላይ ያነሳናቸው ሶስት መሰረታዊ ጥያቄዎች አልተመለሱም። ይህም እንዲስተካከልልን እንጠይቃለን። ጥያቄዎቹ ከሞላ ጎደል ይህን ይመስላሉ።
ይህንኑ ከነገ በስቲያ እሁድ ይካሄዳል የተባለውን ምርጫ ለማስፈጸም የተሰየመው አካል ከህዝበ ሙስሊሙ ይሁንታ ያገኘ ስላልሆነ ምርጫ ማስፈጸም አይችልም በሚል ክስ መመስረት ፈልገው አለመቻላቸውን የሙስሊሙ ህብረተሰብ ቅሬታ አሰሚ ኮሚቴ አባላት ጠበቃ ተናግረዋል። አቶ ተማማ አባ ቡልጉ ይባላሉ። ሄኖክ ሰማእግዜር ማምሻውን አነጋግሯቸዋል።
እዚህ ላይ ያለን ቅሬታ አሁን ምርጫውን ሊያካሂድ የተዘጋጀው ወገን ምርጫውን ያለ ማድረግ ስልጣን የለውም በሚል ነው ቅሬታችን።
ማን እንዲያካሂደው ነው የምትፈልጉት?
ህዝቡ መርጦ ስልጣን የሚሰጠው ወገን ነው ምርጫው ማካሄድ ያለበት ብለን የምናምነው። እኛ ህጋዊ አይደለም ብለን የምናስበው ከመተዳደሪያ ደንቡ ተነስተን መጀመሪያም ቢሆን በህዝቡ የተመረጡ አይደሉም የሚል እምነት አለን።
ስለዚህ ህዝቡን ይሁንታ ካላገኙና በህዝቡ የተመረጡ ካልሆኑ ታዲያ እንዴት አድርገው ሀገር አቀፍ ምርጫ ለማካሄድ ይችላሉ? አሁን እሁድ
የእኛም ጥያቄ ይሄ ነው።
በምን ድጋፍ ነው እነሱን የሚደግፋቸው? ሌላ ምናልባት እናንተ ይወክሉናል የማትሏቸው የሙስሊሙ ማህበረሰብ አባላት አሉ?
ከመጀመሪያው ውክልና በሌለበት ሁኔታ እነዚህ ሰዎች እንዴት ይወክላሉ? እንዴት ይወክሏቸው ማለት እንዴት ይቻላል? መጀመሪያው ነው ተወክሎ የተመረጡ አይደሉም። ተወርጦ ካልተመረጡ ደግሞ ኢቭን በእነዚህ ሰዎች ላይ ቅሬታ ቀርቧል የውክልና ጭምር ማለት ነው። እነዚህ ሰዎች አይወክሉንም የሚሉ ወገኖች ቅሬታ ያቀረቡባቸው ነው ያሉ። መጀመሪያውኑ ተወክለው ብድን ነው በትክክል የመዘረገ ምርጫ ስልጣን የያዙ ሰዎች ስላልሆኑ የተወሰኑ ኢቭን እነሱ መርጦ የነበሩ ሰዎች ይወክሏቸው ይችላል ተብሎ እንኳን ሊገመት አይችልም። መጀመሪያ የመረጣቸው ሰው የለማ።
ከዚህ በፊት የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ነበር አይደለም?
ነበረ።
ማነው የመረጠው እሱን?
ስለዚህ ዝርዝር ወጥቶ ያለኝ ምን ፕሮዛት ማተር። አሁን እኛ የምናውቀው እነዚህ ሰዎች እነዚያው በስልጣን ላይ ያሉት ሰዎችን ህዝቡ በተገቢ መልኩ ያልወከላቸው መሆኑን ነው።
ምርጫ ተካሄዱ አይደለም? ከዚህ ቀደም የነበረው የኢትዮጵያ እስልምና
አይደለም? በህዝቡ ደረጃ በህገ ደንቡ ላይ እንደተቀመጠው ምርጫ ተካሂዶ አይደለም የስልጣን ያሉት።
ታዲያ እንዴት ወጡ ወደዛ?
እንግዲህ ዝርዝሩ እንደነገርኩ ውስጡን የወጡበትን አካሄድ አላውቅም። ግን ባች በስ በምንድን ነው በሹመት እዛው በዛው በተደረገ ነገር ነው የወጡት የሚመስለኝ ነው የምልህ።
በሹመት ማለት ማን ነው የሚሾመው? እዚህ ላይ እኮ ነው የጠቅላይ ምክር ቤቱ አለ። በበዓላትም ጊዜ ቢሆን ጸሎት የሚመሩ የኢትዮጵያ እስልምና ጉዳዮችን በተለይ እንደ ተቋም የሚያስተዳድሩ አካሎች ነበሩ። እነኛ አካሎች እዛ ቦታ ላይ እንዴት መጡ? በምርጫ ነው የመጡት ወይስ እንዴት ነው? አሁን እየተቃወማችሁ ነው ያላችሁት፣ ምርጫ የማካሄድ ስልጣን የላችሁም ስትሉ በምን ተመርኩዛችሁ ነው?
አሁን በዚህ በምክር ቤቱ ዘንድ ከ1988 ጀምሮ ምርጫ አልተካሄደም። አገር አቀፍ ምርጫ ማለት ነው። ህዝቡ በወጥቶ አሁን ምንድነው የሚለው በህገ መንግስቱንም አይተን እንደሆነ በዚህ በኩል እንደዚህ አይነት ህዝባዊ ድርጅቶችን የሚመለከቱ የምርጫ አካሄዶች ማለት የአገሪቷ መንግስት የሚቋቋምበትን መልክ መከተል አለበት ይላል። ምን ማለት ነው? ያ ዲሞክራሲያዊ በሆነ ህዝቡን በግልጽ በሚያሳትፍ መልኩ ነው መደረግ ያለበት ብሎ የሚለው እና ያንን በዛ አይነት መልኩ የተመረጠ የህዝብ ተወካይ የለም እዛ ጋር። ምክር ቤቱም በዛ መልኩ የተቋቋመ አይደለም። ያ ማለት ምን ማለት ነው? ህዝቡ በሚመቸው መንገድ ማለት ነው ወይንም ቀደም ብሎ በሚስማሙበት የምርጫ አካሄድ የራሱ ቀጥተኛ ድምፅ ሰጥቶ የመረጣቸው ሰዎች እዛ ጋር አልነበሩም።
ከጥቂት ወራት በፊት የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴ በሚል ሲንቀሳቀሱ የነበሩ በጠቅላላ በምርጫውም ዙሪያ በአጠቃላይ ደግሞ የኢትዮጵያ መንግስት በሃይማኖት ጉዳዮች ጣልቃ ይገባል በሚል ድምጻቸውን ሲያሰሙ የነበሩ አካላት ብዙዎቹ አመራሮች አሁን በእስር ቤት ነው የሚገኙት። የኢትዮጵያ መንግስት እንደሚለው በህገ መንግስታችን እንደተደነገገው በሙስሊሞች ምርጫና በውስጥ ጉዳያቸው ጣልቃ አንገባም ብለውናል። እንዲያውም ዛሬ ያነጋገሩን የኢትዮጵያ መንግስት ቃል አቀባይ አቶ ሽመልስ ከማል ያሉበት ሁኔታ ምን ይመስላል? እንግዲህ አነጋግሯቸው ከሆነ የተያዙበት የእስር ሁኔታ ምን እንደሚመስልና የተከሰሱበት ክስስ ምን እንደሆነ ይግለጹልኝ።
የእስር አያያዙን በተመለከተ በተለየ ኦቶራይዜሽን ከሌለኝ በስተቀር ይሄን ነገር አሁን ብናገር አይችልም። በተረፈ ግን የተቀረበባቸው ክስ የሽብርተኝነት ክስ ነው ማለት እዛ ጋር እንደምሰማው አሁን ጊዜ ቀጠሮ ላይ ነው ያለው፣ ምርመራው እየተጣራባቸው ነው ያለው እና ፖሊስ ጠርጥሮ ያስኳቸው የሚለው የሽብርተኝነት ነገር ፈጽሟል በሚል ነው፣ ወንጀል ፈጽሟል በሚል ነው።
አቶ ተማም አባ ቡልጉ የሙስሊሙ ማህበረሰብ ቅሬታ አሰሚ ኮሚቴ አባላት ጠበቃ፣ ለሰጡን ማብራሪያ አመሰግናለሁ።
እኔም አመሰግናለሁ።
ለሁለቱ ስዊድናውያን ጋዜጠኞች የተሰጠው ይቅርታ ለእኛ ቤተሰቦችም ይሰጣል በሚል እየተጠባበቁ መሆኑን በነ ኤልያስ ክፍሌ የክስ መዝገብ የተፈረደባቸው ሶስት ታሳሪዎች ቤተሰቦች አስታወቁ። የአውራምባ ታይምስ ጋዜጣ ምክትል ዋና አዘጋጅ የነበረው ውብሸት ታዬ፣ የኢትዮጵያ ብሔራዊ አንድነት ፓርቲ ሊቀመንበር ዘሪሁን ገብረ እግዚአብሔር እና የቀድሞዋ የቅንጅት አባል የወይዘሮ ሂሩት ክፍሌ ቤተሰቦች እንዳሉት የይቅርታ ደብዳቤ ካስገቡ 7 ወራት ተቆጥረዋል። የፍትህ ሚኒስትርና የይቅርታ ቦርዱ ሰብሳቢ አቶ ብርሃን ኃይሉ ከጥቂት ሳምንታት በፊት ሲናገሩ ደብዳቤው ስለመቅረቡ ማረጋገጫ አልሰጡም። የዚህ ሁኔታ ዝርዝር ሪፖርቱ አለን። ነገር ግን በዛሬው ስርጭት የጊዜ መጣበብ ምክንያት ለሰኞ ምሽት ዝግጅታችን አቆይተነዋል። ይቅርታ እንጠይቃለን።
ክቡራትና ክቡራን አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ምሽት ስርጭት ነው። ዝግጅቶቻችንን በኢንተርኔት www.voanews.com/amharic ላይ ማግኘት ትችላላችሁ። ከዚህ ቀጥሎ ከእናንተ የደረሱን አስተያየቶች ጥቂቱን መልሰን እናሰማችሁ።
የቪኦኤ ጋዜጠኞች በቅድሚያ እንኳን ለ30 ዓመት የስራ ባላችሁ እግዚአብሔር በሰላም አደረሳችሁ እያልኩ ከልጅነት ጀምሮ ያለኝን ትዝታዎች ለመግለጽ ብዙ ጊዜ የሚያስፈልግ ቢሆንም የተወሰኑትን ትዝታዎች ለመግለጽ ያህል ብዙዎቻችሁን የቪኦኤ ጋዜጠኞች በስም የማውቅ ቢሆንም በእኔ በኩል የጋሽ ጌታውን ታምራት ትዝታዎች የሚረሱ አይደለም። በተለይም የጋሽ ጌታውን ኢንተርቪው ያደረጋቸውን ሰዎች በልጅነት የማስታወሳቸው አባ አብሳዲ በኢየሩሳሌም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጳጳስ የነበሩትን፣ በሁለተኛ ደረጃ አምባሳደር ካሳ ከበደን ያደረገው ኢንተርቪው ትዝ ይለኛል። በተለይም ከአምባሳደር ካሳ ከበደ ጋር ቀላል የሆነ ኢንተርቪው አይደለም ያደረገው። እሳቸውም አንዳንድ ያፋጠጡት ሁኔታዎች ነበሩ። ጌታሁን በጣም ንቁና ጎበዝ ጋዜጠኛ ስለነበር ኢንተርቪው አይደለም ይሄ ኢንትሮጌሽን ነው ሲሉት በጣም በፍጥነት የኢንተርቪውንና የኢንትሮጌሽንን ዲፊኒሽን በመግለጽ ወደ ፕሮግራሙ የገባበትን ሁኔታ ሁሉ አስታውሳለሁ። በተረፈ ጋሽ ጌታሁን ስምህ እንዲሁ በዚህ በጋሽ ጌታሁን ታምራት ቢቀጥል በጣም ነው ደስ የሚለኝ። እግዚአብሔር ከእናንተ ጋር ይሁን፣ በሰላም ያገናኘን።
ሳያስለን ቪዎች እንደምናችሁ፣ የዶክተር አድማጫችሁ ነኝ። እንኳን ለሰላሳኛ አመት አደረሳችሁ። የሰላሳኛ አመት ፕሮግራማችሁን አድምጫለሁ፣ በጣም ጥሩ ነው። ወደ ዋና ቁም ነገር ልመለስና አዲሱን በእሁድ ፕሮግራም ሰለሞን ክፍሌን በኢትዮጵያ ቴሌቪዥን እናስታውሳለን። እስቲ ሁላችሁም የቪኦኤ አዘጋጆች በሙሉ የት ተወልዳችሁ፣ የት አድጋችሁ፣ የት እንደተማራችሁ የህይወት ታሪካችን በእሁድ ፕሮግራም ላይ ፕሮግራም ብትወሩበት አመሰግናለሁ። ወልዴ ነኝ ከአሜሪካ።
አስተያየት የሰጣችሁንን አድማጮቻችንን በሙሉ እጅግ አድርገን እናመሰግናለን። አሁን ወደ ምሽቱ የሁለተኛ አጋማሽ ተሻግረናል። የመጀመሪያው ዝግጅት አጥቢያ ኮከብ።
የዛሬው አጥቢያ ኮከባችን አህመድ መሐመድ ናስር ይባላሉ። ከረጅም ዓመታት ጀምሮ ኑሯቸው በዩናይትድ ስቴትስ አሜሪካ ቢሆንም ባለፉት ጥቂት ዓመታት ወደ አገራቸው ተመልሰው ወገንን በእጅጉ የሚጠቅም ተግባር አከናውነዋል። መለስካቸው አነጋግሯቸዋል።
አቶ አህመድ ዲን መሐመድ አሜሪካ ውስጥ ካሊፎርኒያ ኦክላንድ ከተማ ለ20 ዓመታት ያህል ኖረዋል። ወደ አሜሪካ ከመሄዳቸው በፊት የባንክ ሰራተኛ ነበሩ። ወደ አሜሪካ ከሄዱ በኋላም ባንክ ኦፍ አሜሪካ በተሰኘ ትልቅ ባንክ ውስጥ አገልግለዋል። የሂሳብ ሰራተኛ ናቸው። ከዚያ ደግሞ በዩኒቨርሲቲ ኦፍ በርክሊ በአስተዳደር ሰራተኝነት ተሰማርተው ቆይተዋል። ከዚያ ወደ ኢትዮጵያ መጡ። ለመኖር አሜሪካ ይሻልም ነበር፣ ለምን መጡ አልኳቸው።
እንግዲህ እንደ አሜሪካ የሚሆን ሀገር የለም ለመኖር። ኢትዮጵያን በወዳትም የአሜሪካን ኑሮ እወደዋለሁ። የመጣሁት ግን ለአንድ ዓላማ ነው። ዓላማውም ወገኖቼ እኔ የደረስኩበት እንዲደርሱ በማሰብ ቤተ መጻሕፍት ፐብሊክ ላይብራሪ ነጻ የህዝብ ቤተ መጻሕፍት አቋቁሜ ወገኖችን ለመርዳት ሙከራ ካደረግኩ 4ኛ ዓመቴ ነው። አሁን በ3ኛ ዓመቱ ወደ 10 ቤተ መጻሕፍቶች ከፍቻለሁኝ።
የት ተከፈቱ እነዚህ ቀበሌዎች? እንኳ አውቋቸውም እንደ አካባቢዎቹን እስቲ ንገሩኝ።
አካባቢው እንግዲህ የመጀመሪያው ሱሉልታ፣ ወልቂጤ፣ ሁለት ደግሞ ደብረ ዘይት ውስጥ፣ ደጀን ጎጃም፣ ወልዲያ ወሎ፣ እነዚህ ቦታዎች እና አዲስ አበባ ላፍቶ ክፍለ ከተማና ካራ ቆሬ አሉ። በጠቅላላ ወደ 10 ቤተ መጻሕፍት ቤቶች ተከፍተዋል። ወገኖች እየተጠቀሙ ነው እና በጣም ደስ ብሎኛል። እንግዲህ እያንዳንዱ ሰው ደግሞ ይህንኑ ጥረት በአንድ ሰው ወይም በሁለት ሰው የሚሰራ አይደለም፣ ተባብረው እንደሚረዱኝ ተስፋ አድርጋለሁ።
ለመሆኑ ወደ መጻሕፍት ቤት ወደ መክፈቱ ያደሉት ምክንያቱን ይነግሩኛል?
ሁለት ወይም ሶስት ምክንያቶች ልጠቅስልህ እችላለሁ። በእምነቴ ሙስሊም ነኝ። አላህ እግዚአብሔር ረቢ ጋድ ለነቢዩ መሐመድ የመጀመሪያው ትእዛዝ ስገዱ የሚል አይደለም፣ ነግዱም የሚል አይደለም። እቅራእ ይላል። እቅራእ ማለት አንብብ ማለት ነው። እንዲያነብ ትእዛዝ ተሰጠው ማለት ነው። በዚህ ምክንያት ነው ቁርአን ለነቢዩ ሪቪል ያደረገው ማለት ነው እና የተገለጸላቸው። እኔ ደግሞ መጽሐፍ ማንበብ ወዳለሁ። ይሄ የእሳቸው አንድ መለኮታዊ፣ ሁለት እኔ መጽሐፍ ማንበብ መውደዴ፣ ሶስተኛ ኦባማ አሁን ቤተ መንግስት ሲገባ የተናገረው አንድ ቃል ትሮ ዩር ጋጀትስ ኤንድ ሪድ ቡክስ ነው ያለው እና ማንበብ ምርጫ አይደለም። አሁን ቅድም ወረቀት እንዳሳየው 101 ምክንያቶች አሉት አንድ ሰው መጽሐፍ የሚያነብበት። ጭንቅላት ይሰፋል፣ ያለ ቪዛ ዓለም ላይ መጓዝ ትችላለህ፣ አስተማሪዎች ይኮሩብሃል፣ በራስህ ትተማመናለህ፣ እውቀት ይሰፋል፣ ቋንቋን ታሻሽላለህ፣ ወላጆችህን ታስደስታለህ። የሚያነብ ሰው አስተያየት መስጠት ይችላል፣ ማስጨነቅም ይችላል እና በእነዚህ ምክንያቶች እኔም መሆኑን እንዲሆን እኔም መወደውን እንዲወዱ በፍላጎት እንዲያነቡ። ማንበብ ምርጫ አይደለም ግዴታ ነው ብዬ ስላመንኩ ነው።
ወደፊት ይህንን ቤተ መጻሕፍት መክፈቱን ሊቀጥሉበት ያስባሉ?
በእውነት ጥሩ ጥያቄ ነው። እንግዲህ ያለፍኩበትን መከራና ስቃይ ሳየው ለሶስት ዓመታት ብረር ብረር የሚያሰኝ ነው። ግን አንድ ኬኔዲ የተናገሩት ንግግር አለ፣ ኢፍ ናት አስ ሁ፣ እኛ ካልሆን ማን፣ ኢፍ ናት ቱዴይ ዌን፣ ዛሬ ካልሆነ መቼ። ስለዚህ እኔም ተነስቼ ከሄድኩ ያም ተነስቶ ከሄደ ወገናችን ይጎዳል፣ እኔ ስቃዩን ልቻል፣ በደሉን እሳቱን ልዋጥ ብዬ እስካሁን ድረስ ይህንን አድርግ ያለው ትግሉ ይቀጥል። እኔ ባልኖርም ድርጅቱ ስለሚኖር ይሄ ወገን ማስተማረው ጉዳይ ደስታ ስለሚሰጠኝ ለእኔ ይህንን የሚከተሉ አሁን ጥሩ መተካካት አድርግ ያለው ወጣቶችን መርጬ ይህን ስራ እንዲሰሩ አደርጋለሁ።
ግን እዚህ እንቅፋት አጋጥሞኛል የሚል አንድምታ ነው ንግግሩ። ምን በምን ምክንያት ነው እንቅፋት ያጋጠመው? እንዴት ነው?
አዎ እንግዲህ ላለፈው ሶስት አመት ትግል ውስጥ ያስገባኝ የቢሮክራሲው ማነቆ በጣም ትልቅ ነው። በጎ ፈቃደኝነት አታይም። ወደ 11 መስሪያ ቤቶች ነው የተንከራተትኩት። አንዱ አደጋና መከላከል ነው። እኔ አደጋና መከላከል ከላይብረሪ ጋር በዘር በሃይማኖት ግንኙነት የላቸውም ብዬ ነው ማምነው። ማንም ያምናል ይሄንና ያንን ሁሉ ስቃይ አልፌ ነው እኔ እንደመጣው ተበሳጭቼ በመለስ ኖሮ መጻፉ ጅቡቲ ላይ በሰብስ ነበር እና ብዙ ኤጁኬሽናል መጻፎች ናቸው የመጡት
ትምርታዊ ሆኑ መጻፎች
በሙሉ ትምርታዊ ናቸውና ሊስቶቹ ሳይንስ ሂሳብ ኢንጂነሪንግ ህግ ኢንሳይክሎፒዲያ እና ኮምፒውተሮችም አብረው ተልከዋል እና ይሄ መጻፍ ንበል በየቦታውን በተከፈቱት 10 ቦታ በየአንዳንዱ ቦታ ላይ 20,000 ሰው ቢጠቀም ምን ያህል ወጣት ወደ መጻፍ መመለስ ወደ ትምርት መመለስ ዛሬ ዓለም አቀፋዊነት ውድድሩስ ለመግባት ከተፈለገ በኳስ መጫወት ጫት በመቃም አይደለም ውድድር ምን ገባው በመማር በማወቅ ነው ከትምርት ከመስጠታቸው ትምርት በተጨማሪ የሚያነቡ አገሮች መሪዎች ናቸው ያለው ቶማስ ጄፈርሰን የአሜሪካኑ ፕሬዝዳንት ሪዲንግ ኔሽንስ አር ሊዲንግ ኔሽንስ የሚያነቡ አገሮች ቀዳሚዎች ናቸው ቀዳሚ ለመሆን ማንበብ ምርጫ አይደለም ግዴታ ነው እና ይሄን ባለፍኩበት ሁኔታ መቼ ተስፋ አስቆርጥ ነበር ግን ተስፋ ባለመቁረጤ እኔ ልጎዳ ምንም አይደለም በወገኖችን በመጠቀማቸው በዛ የተካስኩ ይመስለኛል በእውነቱ አሁን እንግዲህ መንኪዱ መንኪዳዝ ነው እኔ ያደረኩትን ሊያረጉ የሚፈልጉ እኔ ብቻ አይደለሁም የማንበብ ስሜት ያለኝ እንደኔ በእውነት ብዙ ሰው አንባቢ እንዳለ ነው ላረጋግጥ የቻልኩት ይሄንን በምን ላረጋግጥልኝ ይችላልው በክንዳቸው እስከሚገነጠል ጀርባቸው እስከሚገብጥ ድረስ ከጉለሌ ቦሌ ከመርካቶ ከርቸሌ ድረስ መጻፍ የሚያዞሩ ወገኖቼ ወጣት ልጆች አሉ በእውነት ሀብት ቢኖርን ሲንሲየርሊ ነው ምነግር ለነዚህ ልጆች ቦታ ሰጥቼ ይሄንን ወቀት ማስፋፋት የሚታገሉት ልጆች በሙሉ ርብ ብረዳቸው ደስ ይለኛል የኔን ስራ እየሰሩ ነው በጃዙር ማለት ነው የኛን ስራ እያደረጉ ነው ማለት ነው መሰረታቸውን ስታይ እነዚህ ልጆች የኮሌጅ ግራጁዌቶች አይደሉም ብዙዎቹ የገጠር የክፍለ ሀገር ልጆች ናቸው የሰሜን የጎጃምና የጎንደር ልጆች ናቸው አንዳንድ ጊዜ ምንላቸው አላ ተገባቸው ቁጭ ብዬ ታነቡታላችሁ ስል እንዴ ጌታው አለኛ አንዱ ቀድም ትልቁ ጥቅማችን እኮ ገንዘቡ ሳይሆን ከዚህ ከመጻፍ የምናገኘው ዕቀት ከባህር የጠለቀ ነው ሲለኝ አው ሶ ታችድ በእውነት ኮራሁበት እንግዲህ አንዱ ሲያድርግ ሌላው የሚከተልበት መንገድ አንዱ ይጀምራል ሁሉ ግዜ የትማገር አንዱ ነው የሚጀምረው ተከታዮቹ ብዙ ናቸው እና ውጭ ያላችሁት በተለይ አሜሪካን ሀገር ያላችሁ ጓደኞች ማውቃችሁ ማላውቃችሁ ወገንን መርዳት ምርጫችን ይሁን እናድርግለት ይሄንን ጭንቅላቱን አልባሌ ቦታ ላይ እንዳይውል እንከላከልለት ሰርቶ ሚራክል ሊሰራ የሚችል ትውልድ አለ ግን ጋይዳንስ ያስፈልጋል ጋይዳንሱ ደግሞ ከእያንዳንዳችን ነው
በጣም አመሰግናለሁ አቶ ማጂ
እኔ ማመሰግናለሁ
የአጥቢያ ኮከብ አቶ አህመዲንን በጣም አድርገንኛ እናመሰግናለን አድማጮች ተከታዩ ዝግጅት ኢትዮጵያ በጋዜጦች ነው አዘጋጅና አቅራቢ አዳነች ፍሳሐዬ
ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል የኢትዮጵያ አየር መንገድ ተሻሽሎ የወጣው ቦምባርዲየር Q400 አይሮፕላን ለመግዛት የመጀመሪያው ሆነ ኢትዮጵያ በጭቋኝ ፖሊሲዋ ብትቀጥልም ለጋሽ ሀገሮች አላተኮርበትም ይላል ሂማን ራይትስ ዋች እነዚህ ነጥቦች ነው ዛሬ የምንመለከተው ከአፍሪካ በከፍተኛ ፍጥነት እያደገ በመሄድ ላይ ያለው የኢትዮጵያ አየር መንገድ ካዘዛቸው 5 ቦምባርዲየር Q400 የተባሉ በአዲስ መልክ የተሰሩ አይሮፕላኖች አንደኛውን ባለፈው አርብ በቶሮንቶ ካናዳ እንደተረከበ ፎር ትሬደርስ የተባለው ስለ ንግድና አክሲዮኖች ጉዳይ የሚጽፈው ድረገጽ ጠቅሷል። የኢትዮጵያ አየር መንገድ ያተረፈውን የመልካም ደንበኛ ስምን መሰረት በማድረግ Q400 አይሮፕላን በአዲስ መልክ እንዲሻሻል ጠይቆ የመጀመሪያው በአዲስ መልክ የተሰራው Q400 አይሮፕላን ባለቤት ለመሆን እንደበቃ ድረገጹ ጠቅሷል። በአዲስ መልክ የተሰራው ቦምባርዲየር የተሳፋሪዎችን ምቾት የሚጠብቁ የተለያዩ አፍላቂነቶችን ያቀፈ እንደሆነ የበፊቶቹ Q400ዎች የኢኮኖሚ መደብ ብቻ እንደነበሩ አዲሶቹ ግን 7 የአንደኛ ደረጃ ክፍልና 6 የኢኮኖሚ ክፍል ወንበሮች እንደሚይዙ የአንደኛ ደረጃ ክፍል ተሳፋሪዎች ብቻ የሚጠቀሙበት የመጸዳጃ ቦታ እንዳላቸው ፎር ትሬደርስ ድረገጽ ገልጿል። አዲሱ Q400 አይሮፕላን ባነሰ የነዳጅ ዘይት ፍጆታና በቀነሰ የመርዛማ ጋዝ ልቀት ፈጥኖ ሊበር የሚችል ለአገር ውስጥና ለክልላዊ በረራ የሚመረጥ አይሮፕላን ነው ይላል ድረገጹ። በአዲሱ ቦምባርዲየር Q400 አሰራር ደስተኞች ነን። ለአገር ውስጥና ለክልላዊ ደንበኞቻችን ምርጥ አገልግሎት እንድናቀርብ ያስችለናል። ከኢትዮጵያ ወደ ስታር አላያንስ መረብ የሚዘዋወሩ ተሳፋሪዎችም ከተሻሻለው አይሮፕላን አገልግሎት ይጠቀማሉ ሲሉ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንዳስገነዘቡ ድረገጹ አውስቷል። ኢትዮጵያ 5ቱን በአዲስ መልክ የተሰሩት ቦምባርዲየር Q400 አይሮፕላኖችን የያዝነው አመት ከማብቃቱ በፊት ማለትም በሶስት ወራት ጊዜ ውስጥ እንደምትረከባቸው ድረገጹ ጨምሮ ገልጿል። በእድገት ፍጥነቱ ከአፍሪካ ቀዳሚ ቦታ የያዘው የኢትዮጵያ አየር መንገድ የመጀመሪያ በረራውን እንደ አውሮፓ አቆጣጠር በ1946 ዓ.ም ማለትም ከ66 ዓመታት በፊት የጀመረው በካይሮ እንደነበርና በአሁኑ ወቅት 69 ዓለም አቀፍ መዳረሻዎችን ባቀፉ 4 አህጉራት አስተማማኝ የበረራ አገልግሎት እንደሚሰጥ ፎር ትሬደርስ ድረገጽ አውስቷል። የኢትዮጵያ አየር መንገድ ስታር አላያንስ የተባለው ግዙፍ የዓለም አቀፍ አየር መንገዶች መረብ አባል ነው። የስታር አላያንስ መረብ በ193 ሀገሮች ወደ 1356 አይሮፕላን ማረፊያዎች የሚበሩ ከ21555 በላይ የሆኑ ዕለታዊ በረራዎችን ያካሄዳል። የኢትዮጵያ አየር መንገድ ለአፍሪካ ኤቪዬሽን ኢንዱስትሪ እድገትና ልማት ባበረከተው አስተዋጽኦና መዳረሻዎቹን በማስፋት እንዲሁም አዳዲስ ምርቶችን በማቅረብ በዳበረው የረጅም ጊዜ አገልግሎቱ በርካታ ሽልማቶች አግኝቷል ሲል ፎር ትሬደርስ የተባለው ስለ ንግድና አክሲዮኖች ጉዳይ የሚጽፈው ድረገጽ ዘግቧል። በሂማን ራይትስ ዋች የሰብአዊ መብት ቡድን ስለ አፍሪካ ጉዳይ ጥናት የሚያካሂዱት ቤን ሮለንስ ቲንክ አፍሪካ ፕሬስ በተባለው ስለ አፍሪካ ጉዳይ የሚተነትን ድረገጽ ላይ በወጣው ጽሑፋቸው አዲሱ የኢትዮጵያ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ ፖሊሲዎችን እንደሚቀጥሉ ስለተናገሩት ይተቻሉ። ፖሊሲዎቹ ሩቆ የሚሄድ እቅድ ያለው የኢኮኖሚ እድገትን ብቻ ሳይሆን የፖለቲካ ተቃውሞን ነጻ ሚዲያንና የሲቪል ማህበረሰብ መገደብን እንደ ዘፈቀደ ማሰርና ሰቆቋ መፈጸም እንዲሁም ተቃውሞን ለመሸበብ የሚወሰዱ ሌሎች መጨቆኛ እርምጃዎችን ያካትታል ይላል ጽሑፉ። አዲሱ ጠቅላይ ሚኒስትር ስልጣኑን እንደተረከቡ ከሶስት ቀናት በኋላ ደግሞ የዓለም ባንክ ለኢትዮጵያ 600 ሚሊዮን ዶላር ብድር እንዲሰጥ አጸደቀ። አዲሱ የሽርክና ስትራቴጂው ታዲያ ካለፉት 7 ዓመታት ወዲህ እየተባባሰ ስለሄደው የሰብአዊ መብት ሁኔታ አያነሳም ይላል ጽሑፉ። አያይዞም በኢትዮጵያ ስላለው የፖለቲካና የሰብአዊ መብት ችግር የተጠቀሰው ነገር ቢኖር በመጨረሻው ሰነዱ ላይ ነው። እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት ማለትም ከ3 ዓመታት በኋላ በሚካሄደው ምርጫም አደጋ ሊኖር ይችላል ሲል ጠቀስ አድርጓል። ይሁንና የዓለም ባንክም ሆነ ሌሎች ለጋሽ ሀገሮች ያንን አደጋ ለማስወገድ ያደረጉት ነገር የለም ይላል የቤን ሮለንስ ጽሑፍ። አያይዘውም ሮለንስ የዓለም ባንክ ለኢትዮጵያ ብድር በመስጠት ለሰብአዊ መብት ጥሰት አስተዋጽኦ እያደረገ ሊሆን ይችላል በማለት ሂማን ራይትስ ዋች ብድር መስጠቱን እንዲያዘገየው ጠይቆ ነበር። የዓለም ባንክ ግን ጆሮ አልሰጠውም ብለዋል። የኢትዮጵያ ወዳጆችና የውጭ ተባባሪዎቿ በኢትዮጵያው የስልጣን ሽግግር ወቅት ቆም ብለው በማሰብ ገዢው ፓርቲ ወደ ዲሞክራሲ ጎዳና እንዲመለስ በህዝባዊ ማህበራትና በፕረስ ላይ የተደነገገውን ገደብ በማንሳት የሀገሪቱን ህገ መንግስት እንዲያከብር የፖለቲካ እስረኞችን እንዲፈታ ማበረታታት የሚችልበት እድል የሚከፍት ነው ይላል ጽሑፉ። ከ7 ዓመታት በፊት የምርጫውን ሂደት የተቃወሙ 200 ሰዎች ከተገደሉና በትንሹ 30 ሺህ የሚሆኑ የተቃዋሚዎች ደጋፊዎች ጋዜጠኞችና የህዝባዊ ማህበራት መሪዎች ከታሰሩ በኋላ ለጋሽ ሀገሮች ለኢትዮጵያ መንግስት በቀጥታ የባጀት ድጎማ መስጠቱን ለማቆም ተገደዱ። አንድ ዓመት ሳይሞላው ግን ረድኤቱ በተለያዩ መንገዶች መግባት ጀመረ። ከ5 ዓመታት በኋላ ደግሞ ባለፈው ሳምንት ማክሰኞ ታትሞ የወጣው አዲሱ ስትራቴጂ በገንዘባዊ ተጠያቂነት ላይ በማትኮር የሰብአዊ መብት ዲሞክራሲና የመልካም አስተዳደርን ጉዳይ ወደ ጎን ትቷል ይላል። የቤን ሮለን ጽሑፍ አያይዞም ሂማን ራይትስ ዋች ለስድስት ወራት ያህል በኢትዮጵያ ገጠሮች የመዘገባቸውን ነገሮች ይዘረዝራል። በተቃዋሚዎች ጽፈት ቤቶችና በአባላት እንዲሁም በሰልፎቻቸው ላይ ተደጋጋሚ ዘመቻዎች ይካሄዳሉ። የምግብ ረድኤትን፣ ዘርን፣ ማዳበሪያንና ስራ መከልከልን ያካተቱ ናቸው ዘመቻዎቹ። በሌላ በኩል ደግሞ በአዲስ አበባ ሟቹ ጠቅላይ ሚኒስትር መለስ ዜናዊ የተቃውሞ መሪዎቹን በጉባኤ እንዲሳተፉ ጋበዟቸው። በራሳችንና በአባሎቻችን ላይ ገደብ ጠብቆብናል በሚል በጉባኤው ከመሳተፍ ሲቆጠቡ ሁኔታዎችን ለማሰናከል የተነሱ በሚል መንግሥት ነቀፋቸው። ውጤቱም የገዢው ፓርቲ በ99 ከመቶ ድምፅ ማሸነፍ ሆነ። ከ547 መቀመጫዎች ሁለት ብቻ የኢህአደግ አባላት ባልሆኑ ሰዎች ተያዙ። ሂማን ራይትስ ዋች ስለ ታዘባቸው በደሎችና የልማት ረድኤቱ ለመጨቆኛ መሳሪያነት እንደሚያገለግል የሚገልጽ ዘገባ ሲያቀርብላቸው የምትሉትን ለመደገፍ የሚያስችል ማስረጃ የለንም ይሉናል። ጥናትና ምርምር ለማካሄድ ግን አልተሞከረም ሲል ቲንክ አፍሪካ ፕሬስ ላይ የወጣው የቤን ሮለንስ ትንተና ጠቁሟል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።
ተከታዩ ዝግጅት ሰጥ አገባ ነው።
የአዲሱ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አስተዳደር ምን አይነት መልክ ይኖረዋል? በሀገር ውስጥ በተለይ በፖለቲካው፣ የሰብአዊ መብቶች ጥበቃ እንዲሁም የመገናኛ ብዙሃንና የንግግር ነጻነት ከበሬታን አስመልክቶስ ምን አይነት ፖሊሲዎችን ያራምድ ይሆን? ሀገሪቱ በሳቸው አስተዳደር ዘመን ልትከተል የምትችለውን አቅጣጫዎች አስመልክቶ የተሰነዘሩ የሁለት ወገን እይታዎች ዛሬም ከክርክር መድረኩ ተሰይመዋል። የኢትዮጵያ መንግስት ፖሊሲዎች በመደገፍ የሚከራከሩት አቶ መኮንን ካሳ ከዚህ ከዩናይትድ ስቴትስ፣ በመቃወም የሚከራከሩት አቶ መስፍን አማን ናቸው ከሆላንድ አምስተርዳም። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ሲሆን ባለፈው ለተወያዮቹ በሰነዘረላቸው ጥያቄ የዛሬውን ይጀምራል።
አቶ መኮንን፣ አሁን የሚሏቸውን ስራዎች የሚሰሩ በገጠር መንደሮች፣ በገበሬ ማህበሮች፣ በወረዳዎች ዛሬ በህጋዊነት ተመዝግበው በሀገር ውስጥ የሚንቀሳቀሱ ተቃዋሚ ቡድኖች የመንግስት ተጽዕኖ ይደርስብናል፣ አባሎቻችን ይታሰራሉ፣ ይገረፋሉ የሚል ክሶች በተደጋጋሚ ያወጣሉ። እነኚህ ክሶች ደግሞ በተቃዋሚዎቹ ብቻ ሳይሆን በዓለም አቀፍ የሰብአዊ መብት ድርጅቶችና ተቋማትም የተስተጋባ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በሪፖርቱ ያቀረበው ነው። ቀደም ባሉት ደረጃ ታች ወርደው በቀበሌና በመንደር የሚሰሩ ዛሬ በአገር ውስጥ ያሉ የተመዘገቡ የፖለቲካ ድርጅቶችም ችግር አለብን እያሉ ነው። ያ የሚቀረፍበትና የሚስተካከልበት ተስፋ አለዎት በአቶ ኃይለማርያም ደሳለኝ አስተዳደር?
ቀደም እኮ ብያለሁ፣ ከጊዜውና ከፖለቲካ ሁኔታ ጋር እየሄደ ይሄ ድርጅት ልምዱ ነው፣ መንግስትም ልምዱ ነው፣ እያስተካከለ ነው የሚሄደው። ችግሮች ካሉ እኔም አንዳንድ ጊዜ ቁማያቸው ችግሮች አሉ፣ አንተ እንደጠቃቀስካቸው ከታች ከወረዳ ሌብል፣ ከቀበሌ ሌብል። ይሄ ነገር ግን ያው በመንግስት በወጣ መመሪያ ምክንያት ሳይሆን አንዳንድ በተወሰነ ደረጃ ጥራዝ ነጠቅ የሆኑ አንዳንድ ትዚህ ላይ እንደውም አንድ ጊዜ የ2010 ምርጫ ጊዜ ነው፣ ወሎ ውስጥ የሆነ ምርጫ ላይ እንደዚሁ አንዳንድ የዛ አካባቢ አስመራጭ ኮሚቴዎቹን የኢህአደግ ፓርቲ አባሎች ችግር ፈጥረው እኮ ጠቅላይ ሚኒስትሩም በፓርላማ ውስጥ በጣም ኮንነው አውግዘዋቸዋል፣ የራሳቸውን ፓርቲ አባሎች እንደዛ የሚሰሩትን። እና ይሄ የሂደት ጉዳይ ነው። ተቃዋሚው አብሮ እየሰራ ሁኔታው የሚሻሻልበትን ነገር ማምጣት ነው እንጂ ለውንጀላ መሮጡ እኔ የሚያዋጣ አይመስለኝም፣ የተሻለም ነገር የሚያመጣ አይመስለኝም።
መልካም። አቶ መስፍን እርስዎ ነው እድሉ።
በዚህ በኩል እኔ ከአቶ መኮንን ጋር ፍጹም እለያለሁ። ምክንያቱም ኢትዮጵያ ውስጥ ኢህአዴግ ስልጣን ከያዘ ኢህአዴግ መንግስት ወይም የአቶ መለስ አስተዳደር ስልጣን ከያዘ ወደ 5 የሚጠጉ ሀገራዊና ክልላዊ ምርጫዎች ተካሂደዋል። እነዚህ 5ቱም ሀገራዊ ምርጫዎች ወይም ደግሞ ክልላዊ ምርጫዎች በዓለም አቀፍ የምርጫ ታዛቢዎች ተገምግመው ዓለም አቀፍ መመዘኛን የማያሟሉ ዓለም አቀፍ መመዘኛን አለማሟላት ብቻ አይደለም፣ የሀገሪቱን ህግ፣ የምርጫ ህግ፣ የሀገሪቱን ደግሞ ይሄ መሰረታዊ የሆነ ህግ ህገ መንግስቱን ከዛ ጋር የማይሄዱ ተብለው የተገመገሙ ናቸው። ኢህአዴግ እነዚህ ነገሮች የበታች የቀበሌና የወረዳ ወይም ደግሞ የክልል ሹማምንት ዝም ብሎ በዘፈቀደ የሚፈጽሙት ነው እንዳይባል ይሄ ነገር በቋሚነት ተይዞ የሚሰራበት አሰራር ነው። ምርጫ 97 ላይ እኔ በግል በተግባር በምርጫ ወቅት አክቲቭ ንቁ ተሳታፊ ነበር። ያየናቸው ነገሮች አሉ። እነዚህ ነገሮች ከላይኛው አመራር ወደ ታችኛው አመራር በመመሪያ ይወረዱ። ምክንያቱም እንዲያድግ ያለ ከላይ ወደ ታች የተተዋቀረ ድርጅት ውስጥ እንዲያለን ነገር በዘፈቀደ ወይም ደግሞ በበታች ባሉ የፖለቲካ የካድሬና የቀበሌ ኃላፊዎች ስህተት ይሰራል ብሎ እንትን ማድረግ በጣም አስቸጋሪ ነው። ኢህአዴግ ስራዎችን ሲሰራ ከላይ ወደ ታች እያወረደ ነው የሚሰራው። እንደዚህ አይነት በምርጫ ላይ በፖለቲካ ፓርቲዎች ላይ የሚደርሱ አንዳንድ በደሎች የመሳሰሉት ነገሮች የሚፈጸሙት ከላይ ወደ ታች በሚወርዱ ትእዛዞች ነው። ይሄ ምንም የተለየ ነገር እንትን የለው። ይሄ ደግሞ ቅድም እንዳልኩት ነው። አምስት ምርጫዎች ተካሂደዋል በዛ ሀገር ውስጥ። እነዚህ አምስት ምርጫዎች በዓለም አቀፍ መመዘኛ በሀገር ውስጥም የሚያሳዝነው ነገር እሱ ነው። ኢህአዴግ ያወጣቸው ህጎች ይሄ አገሪቱ ትመራበታለች ያለውን ህገ መንግስት እንኳን የሚጣረስ ስራ ነው በተግባር ሲፈጽም ያየ ነው። እና የተቃዋሚዎች ደካማ ሆነው ተቃዋሚዎች ግራስሩት ጋር መውረድ አቅቷቸው ነው የሚባለው ነገር የሚሰራ መከራከሪያ ነጥብ አይደለም።
መልካም። በአቶ መኮንን የተነሳ ጥያቄ ወደ እርስዎ ላዙር። በመንግስት ወይም በገዢው ፓርቲ በኩል መሰራት ያለባቸው መስተካከል ያለባቸው በችግርነታቸው የነቀፏቸውን ነገሮች ነቅሰው አውጥተዋል። በተቃዋሚ ፓርቲዎች በኩል ቀደም ሲል ይከተሉ ከነበረው አሰራር ሊሻሻልና የተስተካከለ ሁኔታን ለማምጣት ጥረት ለማድረግ ያዋጣል የሚሉት አስተሳሰብ አለ? ሊሰራ ሊለወጥ ይገባል የሚሉት?
ያ ተቃዋሚው ጋር ምንድን ነው የሚያስፈልገው? ያው ጠንካራ የሆነ አንድ የሆነ ራዕይ ፈጥሮ ኢህአዴግን በተገቢው መንገድ ሊቀናቀን የሚችል ኃይል ይዞ መውጣት። ያ በዛ በኩል ድክመት አለ። በሌላ በኩል አገሪቱ ውስጥ ያለው ሁኔታ የተመቸ ካልሆነ ሁልጊዜ ተቃዋሚዎች ደካማ ነው የሚሆኑት። ምክንያቱም ኢህአዴግ ሆነ ብሎ አገሪቱ ውስጥ ያሉትን የመንግስትና የደህንነት የፖሊስ የመከላከያ ተቋማት በመጠቀም ተቃዋሚዎችን ለማዳከም እየሰራ ያለበት ሁኔታ ያለው። እነዚህ ነገሮች እስካሉ ድረስ ተቃዋሚዎች ሊጠነክሩና ሊሻሻሉ አይችሉም። ዋስትናም የለም እኮ ተቃዋሚ መሆን ኢትዮጵያ አደጋ ነው። በህይወት ላይ በስራ ላይ በቤተሰብ ላይ ፈርደ ካልሆነ በስተቀር የመንግስት ተቃዋሚ መሆን አይችልም። ሁላችንም ከሀገራችን የወጣንበት ዋነኛው ምክንያት በዛ ምክንያት ነው። እና አንደኛ በመንግስት በኩል የሚታዩ ጫና መፍጠር መቆም አለባቸው። መንግስት የደህንነት የፍትህ አካላቱን ወይም ደግሞ የቀበሌና የካድሬ እንትኖቹን ተጠቅሞ የሚፈጽማቸውን ማቆም አለበት። ተቃዋሚው ደግሞ የዛ ነው ያህል ይሄ በተበታተነ መልኩ የሚያደርገውን ነገር ትቶ አንድ የሆነ ወጥ የሆነ አመራር ፈጥሮ ጠንካራ ድርጅት ፈጥሮ ኢህአዴግን መቀናቀን መቻል አለበት።
መልካም። አቶ መኮንን፣ በኢትዮጵያ ውስጥ ተቃዋሚ መሆን ዋስትና የለውም። በተቃዋሚነት መንቀሳቀስና ለውጥ ማምጣት ተስፋ የሚያስቆርጥና ለስደትም የሚያበቃ ነው እያሉ ነው አቶ መስፍን።
በዚህ በጣም አልስማማ። በ2005 እንኳን በዛ ጊዜ እንደዚህ አይነት ችግር አለበት በተባለበት ምርጫ በፌዴራል ደረጃ 172 መቀመጫ በአማራ ክልል እንኳን የክልል ምክር ቤት ከግማሽ በላይ መቀመጫ እኮ ያሸነፈ ተቃዋሚ እኮ ነው የነበረን። በራሱ ስምምነት ስለሌለው በራሱ የጠራ አካሄድና በሂደት ስልጣን የሚይዝበት አይነት መመሪያና ስትራቴጂ ስለሌለው የጠፋ ተቃዋሚ እኮ ነው ያለን። አቶ አሉላ፣ በዓለማችን ላይ እኮ እንደው ኢህአዴግም እኔ እስከማምኑ ድረስ ይህን ያህል አስቸጋሪ መንግስት ነው አይደለም። ሌሎችም እንኳ አስቸጋሪ የነበሩ መንግስቶችን እኮ በዓለም ላይ ብናይ በዛ ውስጥ እንኳን ሰርተው በራሳቸው ጥንካሬ ስንት ደረጃ እኮ የደረሱ ተቃዋሚዎች አሉ እኮ። እንዴ ለምንድን ነው ተቃዋሚው ከዛ የማይማረው? በመንግስት ደረጃ እኛ መመሪያ አናውቅም እንደዚህ አድርጎ ተቃዋሚውን የሚል። መንግስት በተቻለው መጠን ከተቃዋሚ ፓርቲዎች ጋር የምክክር መድረክ እያዘጋጀ አስመራጭ ኮሚቴ በተቻለ መጠን ከሁሉም ነገር ገለልተኛ የሆኑ ግለሰቦች አባል እንዲሆኑ ተቃዋሚዎች እንኳ የጠቆማቸውን ሁሉ ሰዎች ነው ጠቅላይ ሚኒስትሩ ነፍሳቸውን ይማርና አባል አድርገው የአስመራጭ ቦርዱን ሁሉ ያስቀመጡት። ፍርድ ቤቱም አለ። በዚህ ሁሉ ሂደት ተቃዋሚው እልህ አስጨራሽ በሆነ መንገድ ህጋዊ መንገድ ተከትሎ ቢሄድ ከዛ በላይ ደግሞ እኔ እንደማስበው ከሆነ በጣም አስፈላጊው ነገር ለተቃዋሚው በራሱ የውስጥ አሰራር እምነት ያለው ጥንካሬ ያለው እስከሆነ ድረስ የፈለገ ነገር እንኳን እንደ ኢትዮጵያ አይነት መንግስት ሁሉም ነገር በህግ ደረጃ የተቀመጠበት ሌላም አይነት አስቸጋሪ መንግስት ቢኖር ጥንካሬ ካለው ድል አድርጎ መውጣት ይችላል።
አቶ መስፍን፣
አንድ ነገር ልበል። በግሌ የራሴን ኤክስፒሪየንስ ሊጋል ነገር ምርጫ 97 ላይ ያው ቅድም እንደነገርኩ ንቁ ተሳታፊ ነበርኩ። አንድ ምሳሌ ልጥቀስ። ምርጫው ካለቀ በኋላ ቅንጅትና ኢህአዴግ መካሰስ ከጀመሩ በኋላ የማጣራት ስራ እንዲካሄድ ተወስነው በዛ ማጣራት ስራ ላይ ተሳትፌ ነበረ። በዛ ሂደት ውስጥ በስምምነቱ መሰረት እንግዲህ ምርጫ ቦርድ ገለልተኛ ነው ተብሎ የሚታመነው ከቅንጅት አንድ ከኢህአዴግ አንድ ተወካዮች ሆነው የምርጫ የማጣራት ሂደት ተደርጎ እነሱ እንዲወስኑ እንትን ተብሎ ተደረገ። በአጠቃላይ በተካሄዱ ማጣራት ምርጫ ቦርድ ከገዢው ፓርቲ ጋር ወገንተኛ ሆኖ ነው ሲወስን የነበረው። እኔ በነበርኩበት እንትን ጭምር በቂ አሳማኝ የሆኑ መረጃዎች ቀርቦ ነበር። ከዛ በተጨማሪ ሌላ የሚታየው ችግር ኢህአዴግ ገባ ያልተለየ ነገር አለ። በመከላከያውና በፖለቲካ ፓርቲው መካከል፣ በመንግስትና በፓርቲው መካከል ምንም ልዩነት የለም፣ መስመር የለም። ኢህአዴግ እንደ ፖለቲካ ፓርቲ ምርጫ ውስጥ ገብቶ ይወዳደራል። ስጋት ከገባው ደግሞ የጦር ኃይሉን አምጥቶ ይጠቀምና ተቃዋሚዎቹም አደጋ ላይ ይጥላል። ይሄ ነው ላለፉት 21 ዓመታት ሲሰራበት የነበረው ነገር ይሄ ነው። ኦነግ ላይ የደረሰው ነገር ይሄ ነው። መላው አማራ ላይ የደረሰው ነገር ይሄ ነው። ቅንጅት ላይ የደረሰው ነገር ይሄ ነው። ሁሉም የኢትዮጵያ ፓርቲዎች ላይ ይሄ የደረሰው ነገር ይሄ ነው። ምክንያቱም ኢህአዴግ እንወዳደር ይላል፣ ተቃዋሚዎችን ይጋብዛል። ምክንያቱም ይሄ አሁን ባለው የዓለም አቀፍ ሁኔታ ተቀባይነት ያለው የሚሰራበት ነገር ስለሆነ ግዴታም ስለሆነበት ነው የሚያደርገው። ካደረገ በኋላ የመሸነፉም ወይ ደግሞ ስልጣኑ አደጋ ላይ መውደቁን ልክ ካየ ሲያይ የጦር ኃይሉን የፖለቲካ ፓርቲዎቹን ለመጨፍለቅ ይጠቀምበታል። እና ይሄ ነገር እኛ የምንለው ነገር አይደለም። በአጠቃላይ ምርጫውን የታዘቡ ዓለም አቀፍ ታዛቢዎች በዓለም አቀፍ ደረጃ ተቀባይነት ያላቸው እና አምነስቲ ኢንተርናሽናል፣ ሁማን ራይትስ ዎች እና ፍሪደም ሀውስ በማስረጃ አስረግጦ ነው ነገር።
መልካም፣ የመጨረሻ ነጥቦች መውሰድ ነው የምንችለው። ወደ ዛሬና የነገር ጉዳዮች እናቅናና ለሁለታችሁም አንዳንድ እድል ሰጣለኝ። አቶ መኮንን፣ በአቶ ኃይለማርያም ደሳለኝ አስተዳደር ሊመጡ የሚችሉ ሊሻሻሉ የሚችሉ ቢመጡ የሚመኟቸው ለውጦች አሉ? በእነኚህ አካባቢዎች በእነኚህ ሁኔታዎች ላይ በጠቅላይ ሚኒስትር ኃይለማርያም ደሳለኝ የሚመራው አስተዳደር ቢያሻሽላቸው እመኛለሁ፣ እንዲሻሻሉም እንደ ዜጋ በጎ ፍቃዴ ነው የሚሉት ካለ?
እኔ ቅድም እንዳልኩት አዲሱን ጠቅላይ ሚኒስትር እንኳን ደስ አለዎት እያልኩኝ ለወደፊቱ በሳቸው የሚመራው መንግስት እንዲያደርግ የምመኘው አንዱ ነገር ምንድን ነው? እንደው ከፌዴራል ደረጃ ብቻ ሳይሆን በክልልም በከተማም ደረጃ መረጃዎችን ለህዝብ የማድረስ ነገሮችን ሪሊ እንዲያሻሽሉ በጣም በጣም ያለንበት ዘመን የመረጃ ዘመን ስለሆነ ይህንን ነገር የመስጠት እና የማድረስ በጊዜው በወቅቱ ትክክለኛ መረጃ የማድረስ ሁኔታ የሚሻሻልበትን ነገር ቢያመጡ ደስ ይለኛል። በሁለተኛ ደረጃ በቁርጠኝነት እነኚህ የተጀመሩትን ለሀገራችንም ሆነ ለህዝባችን መሰረታዊ ለውጥ ያመጣሉ የተባሉትን ጅምሮች በስኬታማ ሁኔታ የሚያልቁበትን ቢጥሩ እና እዛ ላይ ሪሊ አተኩረው ቢሰሩ የተሻለ ሁኔታ ይደርሳል እላለሁ። በሶስተኛ ደረጃ በተቻለ መጠን እንደው በቴሌቪዥንም ይሁን በሌላ እንዲሁ በህጋዊ በስነ ስርዓት የሚንቀሳቀሱ ግለሰቦች የሚያካሂዷቸው መገናኛ ብዙሀን እንደ ቴሌቪዥን ስቴሽኖች ደግሞ ተጨማሪ ከኢትዮጵያ ቴሌቪዥን በላይ ቢከፈቱ፣ ይሄ ነገር ፕላን ላይ እንደነበር አውቃለሁ፣ እስካሁን አልተደረገም። እንደዛ ቢደረግ ደግሞ ጥሩ ነው እላለሁ። ለምን መረጃ በጣም ጠቃሚ መሆኑን እየተገነዘብኩት ስለመጣ።
መጀመሪያው አቶ ኃይለማርያም ማድረግ ያለባቸው የሊደርሺፕ ስታይላቸው ነው ደግሞ የአመራር ስታይላቸው እንደ ከዚህ ቀደሙ አቶ መለስ ሲከተሉት እንደነበረው አይነት አምባገነናዊ ወይም ደግሞ ሁሉን ነገር የመቆጣጠር አዝማሚያ ከዛ መውጣት አለባቸው። ሁለተኛ ለውጥ ሪፎርሚስት መሆን አለባቸው። አቶ ኃይለማርያም
ምን አይነት ለውጦች በተለይ አቶ ኃይለማርያም ይፈልጉት?
ያ አቶ ኃይለማርያም የሁሉም ኢትዮጵያውያን መሪ መሆን መቻል አለባቸው። ኢንክሉሲቭ ወይም ደግሞ ሁሉንም አካታች መሆን አለባቸው። የኢትዮጵያ ጠቅላይ ሚኒስትርነታቸውን በእርግጥም የኢትዮጵያ ጠቅላይ ሚኒስትር መሆናቸው ማሳየት አለባቸው። የሚያሳዝነው ነገር አቶ መለስ ኢትዮጵያ ጠቅላይ ሚኒስትር ሆኖ ለ21 ዓመት እስኪያልፉ ድረስ የኢትዮጵያ ጠቅላይ ሚኒስትር ሳይሆኑ ያለፉ ሆኖ ነው የሚሰማኝ፣ እኔም ብቻ ሳይሆን በብዙ ሰዎች ዘንድ።
አቶ መስፍን ጠንከር ያለ ሀሳብ ነው እየሰነዘሩ ያሉት እና አቶ ኃይለማርያም የሁሉም ኢትዮጵያዊ ጠቅላይ ሚኒስትር ወይም መሪ እንዲሆኑ ነው የምመኘው፣ ጠቅላይ ሚኒስትር መለስ ሁሉም ኢትዮጵያዊ መሪ መሆን ሳይችሉ ነው ያለፉ ሆኖ የሚሰማኝ ብለዋል። ምን ማለት ነው?
በብዙዎቹ የአመራር እንትኖቻቸው ለ21 ዓመታት ይከተሉት የነበረው ፖሊሲ በኢትዮጵያ በኢኮኖሚው፣ በመከላከያው፣ በደህንነቱ፣ በተለያየ በቢዝነሱ ሴክተር፣ በአካዳሚክ ሰዋልም የምናየው ያየነው ላለፉት 21 ዓመታት ያየነው ነገር አቶ መለስ በእርግጥም የሁሉም መሪ ሆነው እንዳላለፉ የሚያሳዩ ብዙ ጠቋሚ ነገሮች አሉ። ዝርዝር ውስጥ መግባት ይቻላል፣ ግን አስፈላጊ አይደለም። ቁርጠኝነት ማሳየት አለባቸው። አቶ ኃይለማርያም ደሳለኝ ዴሞክራሲን በማስፈን የኢኮኖሚ እኩልነትን በማምጣት በተለይ በኢትዮጵያ ውስጥ ፕሮፓጋንዳ ብቻ አይደለም ያስባለሁ።
መልካም፣ ክርክሩ መቋጨት አለበት። አቶ መስፍን አማን ከአምስተርዳም ሆላንድ፣ አቶ መኮንን ካሳ ከሲያትል ዋሽንግተን፣ እግዚአብሔር ይስጥልኝ እንግዶች።
አመሰግናለሁ።
የሰጣ ገባ ተሳታፊዎችና ወያዩን አለላ ከበደን እናመሰግናለን። ሰዓታችን አልቋል። በእኛ በኩል ነገ ቅዳሜ በሶስት ሰዓት እንገናኛለን። የትግርኛ ቋንቋ ስርጭት ይቀጥላል። በሰላም ደሩ።
ደህና ሁኑ።
The Voice of America.
አሜሪካ እዩ ካብ ዋሽንግተን ዲሲ ብ22ን 25ን ሜትር ባንድ ሓፂር ማዕበል ከምኡውን ኣብ ቴሌቭዥን ብመስመር ዓረብሳት ይፍኖ
ነዚ ቀርን ኣፍሪቃ ዝመፅእ ዘሎ ኣወንታዊ ምዕባሌታት ንሱዳን ዘለና